ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዓለም አቀፉ የአማርኛ ስርጭታችን የአድቬንቲስት ሬዲዮ አገልግሎት ነው። የዛሬውን ሳምንታዊውን የመጽሐፍ ቅዱስ ጥናታችንን ስንጀምር አብረውኝ ያሉትን ጓደኞቼን ላስተዋውቅና እንጀምራለን። እህታችን ተተና በለጠ እንዲሁም ወንድሜ ሙላት፣ የቴክኒኩን ቁጥጥር ደግሞ እህታችን ቹቹ የምታስተናግድ ይሆናል። በማወያየቱ እኔም ወንድማችሁ ሙሉነህ አብራችሁ ቆያለሁኝ። በሚኖረን ጊዜ ሁሉ እግዚአብሔር አብሮን እንዲሆን እንጸልያለን። እንጸልይ። ቅዱስና ማህሪ ሁሉን ቻይ የሆንክ እግዚአብሔር አምላክና መሰግነሃለን። አባት ሆይ ዛሬም ከእግረ ስር ቁጭ ብለን እንድንማር ድሉን ስለሰጠህን ተመስገን። በምንወያይበት ጊዜ ቅዱሱ መንፈስ እንዲቆጣጠረን ለምንሃለን። አባት ሆይ ክብሩን ሁሉ አንተ ውሰድ። አድማጮችን ባርክ፣ እኛንም አንተ ባርከን በናዝሬቱ በኢየሱስ ስም
አሜን።
የዛሬው ጥናታችን የተስፋው ቃል በሚለው የጥናት ርዕሳችን የእግዚአብሔርን ዘላለማዊ ኪዳን ነው ያጠናን ያለ ነው። ዛሬ አምስተኛ ሳምንታችንን ይዘናል። በዛሬው ጥናታችን ላይ የቃል ኪዳኑ ልጆች በሚል ርዕስ እንወያያለን። የመግቢያው ጥቅስ የሚገኘው እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ ይላል ማቴዎስ 28:20 ላይ። ይሄን ጥናት ከመጀመራችን በፊት አንድ ታሪክ ላንሳና ወደ ጥናታችን እንገባለን። አንድ ወላጅ አባትና የ10 ዓመት ሴት ልጃቸው የረፍት ጊዜያቸውን በባህር ዳርቻ እያሳለፉ ነበር። ታዲያ እያሳለፉ ያለ በመሃል ላይ አባትየው ምን ሁለቱም ዋና የሚችሉ ቢሆኑም በመሃል ላይ ምን ያስተውላሉ? አባትየው በባህሩ ሞገድ እየተገፉ በጣም እንደገቡ ወደ ባህሩ መሃል እየሄዱ እንዳሉ ይረዳሉ። በመሆኑም አባትየው ምን ይላሉ? ልጃቸውን ሜሪ ትባላለች። ሜሪ እርዳታ ፍለጋ ወደ ባህሩ ዳርቻ የተመለስኩ ነው። ድካም ከተሰማሽ በጀርባሽ ተንጋለይ። በዚያ ሁኔታ ቀኑን ሙሉ መቆየት ትችያለሽ። ተመልሼ እመጣልሻለሁ አሏት ድምጻቸውን ከፍ አድርገው። ብዙም ሳይቆይ አባትየው አሳሽ ኃይሎችን ይዘው ሲመለሱ ይቺ የ10 ዓመት ልጅ በጀርባዋ እንደተንጋለለች መሃል ባህር መሃል ላይ ያገኙታል። ከዛም እቺን ውድ ልጅ ምን ያደርጋሉ? ወዲያው አንስተዋት ይዘዋት ወደ ባህሩ ዳርቻ ይወስዳሉ። ወደ ባህሩ ዳርቻ ሲወስዱ በጣም የሚገርም ነገር ይጣበቃል። ያ ምንድነው? በጣም ብዙ ጋዜጠኞችና ህዝብ ተሰብስበው የዚችን ልጅ መምጣት በመገረም ያዩታል። በጣም የሚደንቀው ነገር ግን ልጅቷ ይሄ ሁሉ ህዝብ በሚጠይቃት ሰዓት ምንም አይነት የመደነቅ ስሜት አልነበረባትም። በኋላ ጋዜጠኛው ሚላታ እንዴት ነው ያልተደነቅሽው? እኔ በጣም እኮ የሚገርም ነገር ነው ሲላት የመለሰችው መልስ ምን ነበር? አይ አባቴ አለች፣ በውሃው ላይ በጀርባዬ ተንጋልዬ ቀኑን ሙሉ መቆየት እንደምችልና እርሱም ተመልሶልኝ እንደሚመጣ ነግሮኝ ነበር። የዚች ልጅ በዚህ ማዕበል ውስጥ በዚህ ሞገድ ውስጥ አጽናንቶ ያስቀመጣት የአባቷ ቃል ነበር። ያዘዛትን መጠበቅ እንዲሁም ደግሞ የእሱን መምጣት ተስፋ ማድረግ ያለምንም እንከን እዛ ውስጥ እንድትቆይ ያደርጓታል። ቅድም ያነበብኩትም ጥቅስ ማቴዎስ 28:20 እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ያለው ማን ነበር? ጌታችን መድኃኒታችን ኢየሱስ ክርስቶስ። እስቲ ዛሬ እህቴ ጋር ነው መጣው ወይም ተተና ጋር ነው መጣው። እግዚአብሔር በዘፍጥረት 15:1-3 እንደዚህ ይላል፣ ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ወይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ታላቅ ዋጋህም እኔው ነኝ ይላል ዘፍጥረት 15:1-3። ቲቲ ይህንን የልጅቷን ሁኔታ እግዚአብሔር ደግሞ ለእኛና ለአብርሃም የሰጠውን ቃል ኪዳን ይሄ ጋሻ ነው የሚለው ለእኛ ሲጠቅመን ይሁን? ደግሞስ ይሄንን እስቲ እንዴት ነው የምታያዩ? ይሄ ጋሻ ነኝ ያለውን እግዚአብሔርን ከልጅቷ እምነት ጋር አያይዘሽ እስቲ እንዴት ትገልጨዋለሽ?
አመሰግናለሁ። ይሄ እግዚአብሔር ራሱን የገለጠበት መንገድ ጋሻ ነኝ የሚለው ሐሳብ ለመጀመሪያ ጊዜ እንደገናም ለብቸኛ ቦታ ነው ይሄንን እግዚአብሔር ራሱን ጋሻ ነኝ ብሎ የገለጸበት ቦታ ማለት ነውና በተለያዩ ቦታዎች ግን እግዚአብሔር ጋሻ እንደሆነ ሌሎች ጻፊዎች ለምሳሌ በመዝሙር ላይ ዳዊት በእግዚአብሔር ለሚታመሱ ለሚታመኑበት ጋሻ ነው ብሎ የተናገረበት አለ በመዝሙር 18:30 እንደገናም ተመሳሳይ ሐሳብ መዝሙር 84:41 ላይ ማየት እንችላለን። ይሄንን ሐሳብ ሲናገር ሳለ እግዚአብሔር ጋሻ ነኝ ያለ ለአብርሃም ሲናገር በጣም የቀረበ መሆኑን የግል ግንኙነት የሚፈልግ አምላክ መሆኑን እየገለጸ ነው ለአብርሃም ብቻ ሳይሆን ለኛም ለሁላችንም ማለት ነውና ከምን አንጻር ነው ይሄንን እግዚአብሔር የተናገረው የሚለው ደግሞ ስናይ ከዛ በፊት የነበረውን የአብርሃምን ልምምድ ምናይ በምዕራፍ 14 ተጠቅሶልን የምናገኘው ታሪክ በጣም ብዙ ያስተምረናል። ሎጥ እንግዲህ በምርኮ ተወስዶ የነበረ ጊዜ አብርሃም ይህንን ወሬ ይሰማል ወሬው ያመጡለታልና ሎጥን ከነ ቤተሰቡ እንግዲህ በሶዶም ይኖር በነበረ ጊዜ ወስደውት እንደነበረ ወሬ ሲመጣለት ሄደ ለጦርነት በቤቱ ያለውን ወጣት ሁሉ አሰልፎ አብርሃም ያንን አሸንፎ ሲመጣ ምርኮ እንዲወሰድ የሶዶም ንጉስ ይጠይቀዋል። ወሰድ ባክን ይህን ሁሉ የመለስከውን ከመለስከው ላይ ወሰድ ብሎ ይጠይቀዋል። አይ እንደው የጫማ ማሳሪያ እንኳን አልወስድም ምክንያቱም አንተ በኋላ አብርሃምን ባለጸጋረኩት ትላለህ ብሎ የሱ ባለጸግነት ከሰው ሳይሆን የእግዚአብሔር ቸርነት እንደሆነ እግዚአብሔር የባረከው እንደሆነ ከገለጸ በኋላ ነው አይ ነገር ግን ምርኮም ወስዶ ለማነው እነዚህ አብሮ ለተሰለፉት ብቻ እነሱም ይፈልጉትን ይወሰዱ አለ። ያንን አሸንፎ ሲመጣ በድል ሲመጣ በውስጡ ግን ባዶነት እንደተሰማው እንደው እናስተውላለን። ምክንያቱም ሁሉ ነገር አለው ሀብት አለው ጭማሪ አይፈልግም ማንንም እንዲሰጠው ግን ትልቅ ነገር የለውም ልጅ የለውም ያንን የሚወርስ ብዙ ነው ሀብቱን የሚወርሰው ማን ነው ብሎንም ያስበው ከኔ የተወለደዛ አካባቢ የተወለደው በቤት የተወለደው አገልጋይ የሱ ልጅ ነው የሚወርሰው ብሎ ነው ተስፋ ማለት በቃ በውስጡ ተስፋ መቁረጥን ነው ኦልሞስት ማየት የምንችለው በሱ ውስጥና በዚህ ውስጥ ያለ ነው እግዚአብሔር ይሄንን ቃል ወደ አብርሃም ይዞ የመጣው እኔ ላንተ ምን ነኝ ጋሻ ነኝ አትፍራ በፊት የተመላለስ ይያለ እግዚአብሔር ይሄንን ቃል ሲያመጣለት ምን ነውና ብዙ ጊዜ እንደዛ አይነት ነገርን እኛ ምን ይስማናል በነገሮች ሁሉ በምንዳከምበት ጊዜ ብዙ ነገር አለኝ ብለን ስናስብ ግን ባዶነታችን የሚያሳየን ብዙ ነገር አለ አይደለ ከሁሉ በላይ ሰው እግዚአብሔርን ካላወቀ ከእግዚአብሔር ጋር ካልተጣበቀ ብዙ ነገር ቢኖረው ባዶነቱን እግዚአብሔር ያስረዳዋል በያስባለውና በዚህ አይነት ሐሳብ ውስጥ ይያለ ነው እግዚአብሔር ወደ አብርሃም መጥቶ እኔ ላንተ ጋሻ ነኝ አበዛሃለሁ ባርካለሁ ይያለው የሚለውን ሐሳብ ለሱ ሲነግረው የምንመለከተው ማለት ነውና እንግዲህ ከልጅቷም ጋር በመናይበት ጊዜ የልጅቷ ታሪክ በአባቷ ቃል ታመነች አይደለ አባቴ ይመጣል እንዲ ደሞ ብሎኛል እሱን ታዘዛለሁ ያንን ሳደግ እሱ ደሞ መጥቶ ይወስደኛል የሚለውን ተስፋ አድርጋ ነበር። አብርሃምም በእግዚአብሔር ቃል ማመን ነበረበት ጋሻ ነኝ ስለው በትክክል እግዚአብሔር ከዚህ ካለውበት የሚያወጣኝ ከብቸኝነቴ ውርስ የሚወርሰኝ ከሌለበት ሁኔታ ማውጣት የሚችለው እግዚአብሔር ብቻ ነው እሱ ደሞ ምን አርጓል ቃልን ሰጥቶኛል ያንን ቃል ሳምን ልክ እንደ ልጅቷ አባቷ እንዳመነችው አብርሃምም እግዚአብሔርን ሲያምነው ጋሻው እንደሆነ ሲተማመን ከነበረበት ሁኔታ እንደወጣ በታሪክም እናያለንና እኛም ራስዎ ትልቁ ከልጅቷም እንማረው ከአብርሃምም በእግዚአብሔር ጋሻነት ሁሉን ነገር የሚችል የሚጠብቀን የሚጠነቀቅልን ጋሻኮ መመከቻ ነው አይደል የሚመጣ ነገር ማንኛውም ነገር በተለይ በጦርነት ውስጥ ብዙ ትርጉም አለው ለኛ ጋርምና የሚመጣ ክፉ ነገርን ሁሉ ምንመከትበት ነውና ያንን ሁሉ የሚመከትልን እግዚአብሔር ነው። ግን ይሄን ስንል ደግሞ በመድራዊ ብቻ ነገር ነው ወይ የሚለውን ደግሞ እናያለን። ብዙ የምናቃቸው ክርስቲያን ሰዎች እግዚአብሔር ጋሻቸው የሆነ በእግዚአብሔር እየታመኑ በሞት ያልፋሉ በህመም ያልፋሉ ያግም ማለት እግዚአብሔር ስለተዋቸው ጋሻነቱን እግዚአብሔር ስለተወ ሳይሆን እግዚአብሔር ትልቁ ተስፋ ሁሌም ቢሆን ዘላለማዊነትን ለኛ ሊሰጠን ነው የሚፈልገው። ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 15 እግዚአብሔርን በዚህ ምድር ብቻ ተስፋ ካረግነው ከሁሉ ምስኪኖች ነን ይላል። ተስፋችን በዚህ ምድር ባለ ነገር ላይ ብቻ አይደለም እግዚአብሔርን ከሁሉ ተስፋ ምናነገው ሊመጣላለው ላዘጋጀልን ለትልቁ ልንወርሰውላለው አዲስ ህይወት ነውና በዛ በተለይ እግዚአብሔር እርግጠኛ ነው ምን ተአመነበት ነው ዛሬ አንጠራጠረውም እግዚአብሔር በዚህ ምድር ግን በኃጢአት ውጤቶች ውስጥ እናልፋለን ሁላችንም ክርስቲያንም ብንሆን እግዚአብሔርን ብናቅ ባናቅ በዛ ውስጥ ማለፋችን አይቀርም። ግን የተሻለ ግን የሚሆነው ምንድነው በእግዚአብሔር ከማመናችን የተነሳ ግን ሌላው ሰው ከሚያልፈው ቢያንስ የተሻለ ነገር ተስፋ ይዘን ነው የምናልፈው በችግር ውስጥም ብናልፍ ማለት ነው። እግዚአብሔር የተሻለ እንዳዘጋጀልን ስለምናቅ በዚህ ምድር ስንኖር የተሻለ ኳሊቲ የሆኑ ህይወቶችን መኖር የምንችልበትን ህጎችን ሰጥቶናል አላማዎችን ሰጥቶናል ነዛን የተለማመደን ስንኖር ሌላው ሰው ከሚኖረው ህይወት የተሻለ ህይወት እንኖራለን። ትልቁ መዳረሻችን ግን እግዚአብሔር ያዘጋጀው ሰማይና ምድር ነውና በተለይ በዚህ በሰመት ትምህርት ላይ ተጠቀሰልን ሐሳብ ስለ ክርስቶስ ስለ በእኛው ስላለው ሐሳብ ይገልጻል። የክርስቶስ ሐሳብ ይሁን አንዳንድ ጊዜ ብቻ በቃ ይሁን ለሆነ ጊዜ እኛን የሚፈልግ አይደለም እስከ መጨረሻ እስከ ጥግ ድረስ ለኛ የሚጠነቀቅ ነው ያንን ያደረገው ደግሞ በእምድ ነው በህይወቱ እስከ ብዙ ነገሮችን ከፍሎ ነው በህመም ውስጥ በስቃይ ውስጥ አልፎ በመስቀሌ በነበረው መስዋዕትነት ያንን ሁሉ ለኛ የገዛልን ነው ያንን ደህንነትና እናት ለልጇ ከምትጠነቀቀው በላይ ክርስቶስ ለኛ ለእያንዳንዳችን እጅግ አርጎ ይጠነቀቃል በመከራው ስናልፍ ግን አብሮን ያልፋል መውጫውንም ደግሞ ያዘጋጃል በተለይ አንደኛ ቆሮንቶስ ምዕራፍ 10 13 ላይ ለሰው ከሚደርሰው በላይ ምንም አልደረሰባችሁም በመከራውስ ግን መውጫውን ያዘጋጅላችኋል ብሎ ይናገራልና እግዚአብሔር ጋሻነት እንግዲህ በብዙ መንገድ ነው የምናየው ማለት ነው
እግዚአብሔር ይባርክ እስቲ በጣም ትልቅ ሐሳብ ነው ያነሳሽውና ይሄ እግዚአብሔር ጋሻነት በነገራችን ላይ በመጽሐፍ ቅዱስ ብዙ ቦታ ተጠቅሷል ግን እግዚአብሔር ራሱን እኔ ጋሻ ነኝ ሲል ግን ይሄ መጀመሪያው ነው ይሄ ሐሳብ አሁን እንዳልሽው ትልቁ የሚለው ምንድነው አብርሃምን እስከ መጨረሻው ድረስ እኔ ከልላለሁ ነው የሰጠሁን አሁን ያጠናን ምን ሄዳቸውን ቃል ኪዳኖቹን አሁን ቀድም ብለሻል ምድራዊ ችግር መከራ ሀዘን ሊኖር ይችላል ግን የጻኗ ልጅ ትልቅ አስተማሪ ነገር ነው ያባቷን ቃል በመተማመኗ እነዛን ነገሮች እንደከንቱ ነገር አባቷ እንደሚመለስ እርግጠኛ ነው ስለዚህ ጋሻነት ይሄንንም ያካትታል ወደ ወንድሜ ሙላት ነው የሚሄደው በዘፍጥረት 28 14 ላይ የምድርም ህዝቦች ሁሉ በአንተና በዘርህ አማካይነት ይባረካሉ ይላል ገላትያ 3 29 ላይ ደግሞ እንደዚህ ይላል ክርስቶስ የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ እንደ ተስፋውም ቃል ወራሾች ናችሁ በአብርሃም ይሁን በኢየሱስ ክርስቶስ አማካይነት የምድር ህዝቦች ሁሉ እንደሚባረኩ የሚናገረውን ጽንሰ ሐሳብ እንዴት ተረዳዋለ ምንስ ማለት ነው በዛውም ደግሞ ወንድሜ ሙላት ልጨምርልህ ምፈልገው ሐሳብ እግዚአብሔር ስላዲሲቱ ምድር የሰጠው የተስፋ ቃል በግል ክርስቲያናዊ ልምዳችን ላይ ምን ተጽዕኖ ሊኖር ይገባል ብለህ ታስባለህ ወንድሜ ሙላት?
መልካም እንግዲህ እግዚአብሔር እኛን መጠቀም የሚፈልግበት መንገድ እህቴ ትህትና የተወሰነ አንስተዋለች ከጋሻነት እግዚአብሔር ጋሻ ነኝ ሲል እግዚአብሔር እኮ የሚገርመው ራሱን በመተማመን ብቻ ነው ጋሻ ነኝ የሚለው ሁኔታዎችን አይደለም እኛ ያለንበትን እያንዳንዱ ዝቅታ አይደለም ባዶነታችን አይደለም እግዚአብሔር ግን የሚመለከተው የሱ ማንነት ነው እርሱ ሁሉን ቻይ አምላክ ነው ብቻ በፊቱ ምን እናድርግ እንመላለስ እንኑር እንራመድ እንጂ እኛን ተማምኖ እግዚአብሔር ቃል አይገባም አብርሃምን ተማምኖ አልነበረ ማለት ቃል ይገባው የአብርሃም ስጋማ ትንሽ ከ25 ዓመት በኋላ እኮ ቆይቶ በቃ ያበቃል አይደል ሰዎች ተስፋ ይቆረጡበት ደረጃ ይደርሳል ግን ዋናው አብርሃምን እግዚአብሔር የጠራበት ምክንያት አብርሃምን ብቻ ለመባረክ አይደለም ሌሎችን በእርሱ አማካኝነት ምን ለማድረግ ለመድረስ የእግዚአብሔር ዓላማ ነበር ለዛ ነው ቅድም ያነበብከው ጥቅስ ዘፍጥረት ምዕራፍ 28 14 ላይ የምድር ህዝቦች ሁሉ ባንተና በነህ በምንህ በዘሮችህ አይደለም የሚለው በዘርህ አማካኝነት ይባረካሉ ይህ እግዚአብሔር አስቀድሞ ልጁን የመላኩ የመሲሁ ተስፋ ዘላለማዊ ተስፋ ምን የተደረገበት ነበር የተሰጠበት ነበር ታዲያ ይህ መሲሐዊ ተስፋ በምን ተፈጸመ? አብርሃምስ እንዴት የበረከት ምክንያት ሆነ? የሚለውን ነገር እናንሳ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሲጀምር እንደዚህ ይላል። የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው ብሎ ነው ማቴዎስ የሚጀምረው። የማን ልጅ የሚል እናነባለን? የአብርሃም ልጅ። መለኮታዊ የሆነው የእግዚአብሔር ልጅ ስጋ ለመልበስ የተጠቀመው የአብርሃምን ዘር ነው። እናም ክርስቶስ ኢየሱስ ከዘር ሲቆጠር አይደል የአብርሃም ልጅ ተባለ። ስጋ ለብሶ የመጣበት ዘር የአብርሃም ዘር። አብርሃም ከሩቅ ምን ያረጋው? የተመለከተውና ያመነው። ደግሞም እኮ አብርሃም እንኳን የሚባረክበት ስም ማን ነው? ይህ የሚመጣው መሲህ ስም ነው። አብርሃም እንኳን የሚድንበት በእምነት ከሩቅ አይቶ የዳነበት ያ ስም ለሰዎች ሁሉ በረከት እንደሚሆን የበረከቱ መተላለፊያ መሆን እግዚአብሔር የሚጠቀምበት ዘር ለመሆን አብርሃም ራሱን ሰጠ። ለዛውም እኮ ለማያየው አይደል በእምነት ከሩቅ አይቶ ለሚያንቀላፈው እግዚአብሔር ልጅ በእውነት በርሱ አልፎ እንደሚወለድ አመነ። ይህም በማቴዎስ ወንጌል ምዕራፍ 1 ሲጀምር የሚነግረን እውነታ። ታዲያ እንዴት ተፈጸመ ነው? አብርሃምን ጨምሮ የሁላችንንም ኃጢአት የከፈለው መሲሁ ነው። የአብርሃምን ብቻ ሳይሆን ከአዳም ጀምሮ እግዚአብሔርን የእግዚአብሔርን ማዳን ለሚፈልጉና ለሚያምኑ ሁሉ እነዚህ ካቤል ጀምሮ አይደል አዳም መቼም ልጆቹን ያስተማረው እግዚአብሔር እንዳስተማ እግዚአብሔር መጀመሪያ አርድ እንደወሰደ አይደል የመጀመሪያውን ደም እንዳፈሰሰ ሁሉ ካዳም ጀምሮ ያንን ደም በመተማመን በእምነት ሁሉ ነገር ላቀረቡ ሁሉ እውነተኛው በግ መጥቶ ምን አረገ ታረደ። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁሉንም ነገር የሚዘጋው አይደል ከአብርሃም ዘር በተወለደው በእግዚአብሔር ልጅ ለሚያምኑ ሁሉ አይደል ላምበበው በእርሱ የሚያምን ሁሉ አሜን የዘላለም ህይወት እንዲኖረው እንጂ ምን እንዳያረግ እንዳይጠፋ ደስ አይልም። እግዚአብሔር አንድያ ልጁን እስከመስጠት ድረስ ምንድን ነው የሚለው ዓለሙን ሁሉ ምን አርጓል እንዲሁ አይደለም እንዲሁ ምን አርጓል ወዷል። ዓለምን ለማዳን አብርሃምን ሲመርጥ እግዚአብሔር ያኔ የተገባውን የተስፋ ቃል በክርስቶስ ኢየሱስ አማካኝነት እንዲህ ተጻፈልን ዓለምን እንዲሁ ወደደ በርሱ የሚያምን ሁሉ የዘላለም ህይወት ምን እንዲያረግለት እንዲሆነለት። ይሄ ነው እንግዲህ የመሲሁ ተስፋ ፍጻሜ። ዓለምን ሁሉ እግዚአብሔር ከአብርሃም በተወለደው በልጁም ከስጋር በስጋ በመጣበት በዛ ዘር እውነትም ለአብርሃም የሰጠውን ቃል እግዚአብሔር ምን አረገ ጠበቀ ፈጸመ። ስለዚህ በክርስቶስ ኢየሱስ አሁን ተስፋውን አይደለም እንጠብቀው አይደለ እኛ ተስፋው ወረደ የመዳናችን ተስፋ ምን አርጓል ተፈጽሟል። እምንጠብቀው የመዳናችንን ጌታ በክብር ሲመጣ ብቻ ነው። ምክንያቱም ህመም የሌለበት ሐዘን የሌለበት ሞት የሌለበት ሰይጣን የሌለበት ክፋት የሚባል ነገር የሌለበት አዲስ ሰማይና ምድር በዚህ መሲህ አማካኝነት ተረጋግጦልናል። በእርሱ መስዋዕትነት አማካኝነት እግዚአብሔር የገባውን የተስፋ ቃል ለአብርሃም ምን አርጓል ፈጽሟል። ደግሞ የሚገርመው እኮ አብርሃም ቅድም እንዳነሳሁት በእምነት ነው ያየው አይደል? እኛ ግን የተስፋውን ፍጻሜ ከተፈጸመ በኋላ ነው የተቀበልነው የሆነውን አይደል? ስለዚህ ለአብርሃም የሆነው ይሄ ነበር። ስለዚህ ሳተቃለለው ታዲያ ይሄ ማንነት ለኛ እንዴት ነው የሚሆነው ነው የሆነት ይሄ ተስፋ ቃል እግዚአብሔር እንዳለው ምድርን ሁሉ አይደል በዘርህ ባርካለው እንዳለ የክርስቶስ በረከት ለኛ መሆን ይችላል አሁን በእምነት እንዴ ይላል ገላትያ ምዕራፍ 3 ቁጥር 8 እና 9 እንዲሁም 27 እስከ 29 አነባለሁ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አይደል አሕዛብን አይደል አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስተዋወቀው። ወንጌልን ብሉይ ኪዳን ወንጌልን ነው የሚናገረው ክርስቶስን ነው የሚናገረው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። በአብርሃም ብሩካን ናቸው አይደለም የሚለው ከአብርሃም ጋር ብሩካን ናቸው በተቀደሰው ዘር ከ27 እና 28 እና 29 ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና በአይሁድና በማን በግሪክ በባሪያና በነጻ ሰው በወንድና በሴት መካከል ልዩነት የለም ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ አሜን
አሜን
እንደ ተስፋ ቃሉም ወራሾች ናችሁ ይላል ቃል። ይህ ነው የተስፋው ፍጻሜ። ክርስቶስ ኢየሱስን የራሳችን ስናረገው በአብርሃም በኩል የተገባው ያ የተስፋ ቃል ለኛ ተፈጻሚ ሆነ። ለዘላለም ልጆች ሆነን የእግዚአብሔር የራሱ ወራሾች አደረገን። እግዚአብሔር ተመስገን ይሁን።
እግዚአብሔር ይባርክ ሙላት። ትልቅ ሐሳብ ነው። ሌላው ደግሞ ለምንድን ነው እግዚአብሔር ደግሞ ይሄንን ልዩ ህዝብ ማዘጋጀት የፈለገበት የሚለውን ሐሳብ ህዝቡን ማግኘት እንደገና ደግሞ ታላቅና ብርቱዝ ማስነሳት ቀጥሎ ደግሞ ስምህን ገናና አድርገዋለሁ ይላል። እንደዚህ ይላል በዘፍጥረት 12:2 ላይ ታላቅ ህዝብ አድርገሃለሁ ደግሞ መባርካለሁ ስምህን ገናና አድርገዋለሁ ለሌሎች በረከት ትሆናለህ ይላል። እንዴ ቲቲስቲ እኔ በጣም እዚህ ጋር እንድታነሽ ይፈልጋው አንደኛ መባረኪያ ነው ሁለተኛ ታላቅና ብርቱዝ ህዝብ እንደገና ደግሞ ስምህን ገናና አድርገው ምንድነው ገናናነት? እንዴ እስቲ ይሄንን ሐሳብ ታላቅነት ከሚለው ጋርና ገናና ከሚለው ጋር ከዓለም ጋር ታነጻጽሪልኝና እውነተኛ ታላቅነት ምን ማለት ነው? እውነተኛ ገናናነት ምን ማለት ነው?
እሺ አመሰግናለሁ። ከዛ በፊት ግን ምናልባት ቀደም ሙላት አንስተውት በነበረው ሐሳብ ላይ ትንሽ ሐሳብ ለመጨመር ያህል ነውና እንግዲህ የክርስቶስ መሲህነት ተስፋ የተሰጠው በአብርሃም ነው ብለናል አይደል ቅድም። እና ከተስፋዎቹ ሁሉ ደግሞ የሚልቀው የሱ ተስፋ ነው። ምክንያቱም ሰው ሁሉ ነገር ቢኖረው የብዙ ነገር ተስፋ ቢኖረው ያለ ክርስቶስ ተስፋ ግን ምንም ነው። የኖህም ተስፋ ባለፈው የጠናናቸው ተስፋዎች በሙሉ ያለ ክርስቶስ መሲህ እነት ተስፋ ሁሉ ነገር ከንቱ ይሆን ነበርና የሱ መጨረሻ ደግሞ በተለይ እንግዲህ አንድ ጻፊ የጻፈውን ሐሳብ ካያችሁት አውግስቲን የተባለው ጻፊ በመድር ላይ ስለነበሩት ብዙ ክፋቶች ያየውን ነገር ሁሉ ተመልክቶ መፍትሄው ምንድነው ይላል። በቃ ወደ ቦታ ካልሄድን ወይ ደግሞ ከፍ ማለት ነው ትልቁ ነገር፣ ሩቅ ቦታ ካልሄድን እንደውም ይላል እውነተኛ ደስታን የምናገኘው ርቀት ሄደን ሩቅ ቦታ ሀገር በምንሄድበት ጊዜ ነው፣ ወይም ደግሞ ከራሳችን ከሆነ ነገር መውጣት ስንችል ነው የሚል ተስፋ አስቀምጧል፣ ሐሳብ አስቀምጧል። እና ይሄ ወደ ብዙ አመት ወደ 1500 አመት በፊት ነው ይሄን የተናገረውና ያንን ጊዜ ሁሉ የተቆጠረ ሐሳብ አሁን በእኛ ዘመን ተመሳሳይ ነገር ነው። እንዶም የከፋ ነገር ልናይ እንችላለን። መጥለው ወደ ሀገራችን ከመጣ ብዙ የከፉ ነገሮችን እየተመለከትን ነውና ይሄ ነገር ፍጻሜው ታዲያ መቼ ነው? የሆነተም አውግስቲን እንዳለው መጽሐፍ ቅዱስ የሚያስረዳን ያ ነው። ተስፋችን ይሄን ሁሉ ማናይበት ሀገር እግዚአብሔር ያዘጋጀው ሰማይና ምድር ነውና እሱም በተመለከተ መጽሐፍ ቅዱስ በዚህ መሰመት ትምርታችን ብዙ ሐሳቦችን ያስቀምጥልናልና ከነሱ ውስጥ አንዱን ብናይ አንደኛ ተሰሎንቄ 4 ከ16 እስከ 18 ያለውን እሱን ሐሳብ አይተን አንተ ያነሳውን ሐሳብ እና ያለን ጥያቄ እናናለን። በሁለተኛ አንደኛ ተሰሎንቄ 4 16 18 ጌታ ራሱ በትዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። እንዲሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ብሎ ይናገራል። በመጨረሻ ዘመን ምን ይሆናል የሚለውን ሐሳብ ነው በዚህ የምናገኘው። እንግዲህ በተለይ ይህንን ወደ ራእይ ምዕራፍ 20 ሄደን ብናይ አዲሲቱ ምንሄድባት ሀገር ምን አይነት ሀገር ናት የሚለውን ደግሞ ሲያስቀምጥልናል። እንባ የሌለበት፣ ሀዘን የሌለበት፣ መለያየት የሌለበት ወደዛ ሀገር እንደምንሄድ ይናገራልና የእውነትም ያ ጻፊ እንዳለው ወደዛ ሩቅ ሀገር ካልሄድን በስተቀር እነዚህ አሁን የምናያቸው የኃጢአት ውጤት የሆኑ ነገሮችን ከማየት አንዘልም። ሁሌ በየቀኑ የምናያቸው ነገሮች ናቸውና እግዚአብሔር ያዘጋጀው ትልቁ ተስፋችን ያ ሩቅ ሀገር እግዚአብሔር ያዘጋጀልን ከተማ ነው አዲሲቱ ሰማይና ምድር ማለት ነውና እሱ ስላለን በእግዚአብሔር በጣም እንደሰታለን እንጽናናለን። እሱን ካየን በኋላ እንግዲህ አብርሃም የተሰጠው ተስፋ ታላቅ ህዝብ አደርጋለሁ ስምንም ገናን አደርጋለሁ ይላል እግዚአብሔር የገባው ተስፋ። የሚገርመው አብርሃም እንዳልከው ልጅ ያልነበረበት ጊዜ ነው። ልጅ አለመኖር ብቻ አይደለም ለመውለድም ራሱ ብዙ ተስፋ ያልነበረው ጊዜ ላይ ነው። ምክንያቱም እድሜው በጣም ገፍቷል ነገሮች ይሆናሉ ብሎ ማስብበት ጊዜ ላይ ነበርና ነገር ግን ይሄን ሐሳብ ይዞ ሲመጣ እግዚአብሔር ታላቅ እንደሚያደርገው ሁሌ እንደምናገው አብርሃም ያምናል በእግዚአብሔር አለ። እግዚአብሔርን በእምነት ያንን ቃል ኪዳን በእጁ እንዲያዘን ያለ ነገር ግን ቃል ኪዳኑን ያዝ እንጂ ተፈጽሞ ግን ያየው መቼ ነው? በእምነት ነው የተመለከተው አይደል? በዕብራውያን እንደምናየው በእምነት ተመለከቱት ይላል። አብርሃም ብቻ አይደለም ይስሐቅም ከዚህ በኋላ የመጣው ያዕቆብም ከዛና ሙሴም ድረስ ጭምር አይደለ? እንዶም ይሄንን ተስፋ ደግሞ ማን ተናግሮ ነበር? ዮሴፍ ልክ በሚሞትበት ጊዜ በደረሰ ጊዜ ባልጋው ላይ ሆኖ እግዚአብሔር ወደዛ ለአብርሃምና ለይስሐቅ ለያዕቆብ ወደ ተስፋው ምድር ይወስዳቸዋል። ስለዚህ በዛ እንድትቀብሩኝ ብሎ ተስፋ ሲሰጣቸው እንመለከታለን ማለት ነውና ይሄን ሐሳብ በዘፍጥረት 46 ቁጥር 3 ላይ ማየት እንችላለን። እና ይሄንን ስናይ ይሄ ተስፋ ምንድነው ታዲያ? እግዚአብሔር ሐሳብ ታላቅ አረጋለሁ ሲባል ልክ በመድር እንዳሉት ትልልቅ በቃ የሚያስፈሩ ሰዎች የሚፈሩ ጃይንት ምንላቸው እንደዛ ማለቱ ነው አይደለም። ተስፋው አላማ የነበረው ነው። እና ለዚህ አንዱ ጥሩ ምልክት የሚሆነን አንድ ጥቅስ ሄደን ብናነብ ነው። በዘጸአት ምዕራፍ 19 5 እና 6 ላይ እግዚአብሔር ለሕዝቡ የሰጣቸው ትልቅ ሐሳብ ነበረ። 19 በዘፍጥረት በዘጸአት ምዕራፍ 19 5 እና 6 ይላል አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ እናንተም የካህናት መንግስት የተቀደሰም ህዝብ ትሆኑልኛላችሁ ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላልና የእግዚአብሔር የተለየ ህዝብነት ትልቅነት ትልቅ ያረጋቸው የፈለገው ምንድነው? የተለየ ህዝብ በመሆናቸው ሰዎች በሙሉ በነሱ አማካኝነት በነሱ የክህነት አገልግሎት በነሱ የተለየ ህዝብነት ወደ እግዚአብሔር እውነተኛ ወደ ሆነው አምላክ እንዲሳቡ ለማድረግ ነው። ሌላ አላማ የለውም። እና ያንን አላማ ነው ሲሰጣቸው ታላቅነታቸው ከምንድነው እግዚአብሔርን አግሉቶ ከመሳየት ጋራ የተገናኘ ነው እንጂ የራሳቸውን ማንነት ከፍ ከመያረጉበት ጋር እንዳልሆነ ከዚህ ማየት እንችላለን። ይህ ተስፋ ለነሱ ብቻ ሳይሆን ደግሞ የተሰጠው በአዲስ ኪዳን ይሄው ሐሳብ ለኛ ተደግሞ እናያለን። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ናችሁ ለእግዚአብሔር የተለየናችሁ ይላል። ደግሞ ይሄንን ሐሳብ በዚህ ዘመን ላለን እስራኤላውያኖች በእምነት የአብርሃም ዘር ለሆነው ወራሽ ለሆነው ደግሞ ሲያስቀምጥልን ያለና ታላቅነታቸው የእግዚአብሔርን ታላቅነት እውነተኛ አምላክነት መግለጽ ነው አላማው ማለት ነው። የሱን የሚገልጽ ሕዝብ መሆንን ነው ያንን የሚያሳየን ማለት ነውና እኛ ሁላችን ወደዚህ የእስራኤል ሕዝብ ደግሞ ተቀላቀልነው በክርስቶስ አማካኝነት ተስፋ በተገባው በመሲሁ አማካኝነት በጥምቀት በእምነት እንቀላቀል የዚህ ወራሽ አካል ሆነናል ማለት ነውና እኛም ይህንን ታላቅነት እንገልጻለን። ሌላው ስምን ደግሞ ገናና አድርገዋለሁ የሚልም ሐሳብ ቀደም አንተ እንደገለጽከው እግዚአብሔር ሰጥቶት ነበር በምዕራፍ 12 ቁጥር 2 ላይ። ይሄ ከምን ጋር የተገናኘ ነው ስንል ባለማችን ብዙ ሰማቸው ገናና የሆኑ ሰዎች አሉ። በሀብት ገናና የሆነ በፊልም ስራ ወይም ደግሞ በሌሎች ትልልቅ በመንላቸው ነገሮች ሰማቸው ገናና የሆኑ ሰዎች አሉ። ግን መጽሐፍ ቅዱስ ወይም ደግሞ እግዚአብሔር ገናና ሲል ሳለ ምንን ያመለክታል? በተለየ መንገድ ባህሪን በተመለከተ ነው። ከባህሪ ጋር የተገናኘ እምነታችን ለእግዚአብሔር ያለን ታዛዥነታችን ራስን ዝቅ የማድረግ መንፈስ ሲኖረን በፍቅር ስንሞላ ያን ጊዜ ነው ታላቅነትን ወይም ገናናነትን ትልቅ ስምን የምናገኘው ማለት ነው። በመጽሐፍ ቅዱስ ስናይ እዚህ ጋር ሁለት ነገሮችን ብናስተያይ በዘፍጥረት ምዕራፍ 11 4 ላይ ሄደን ብናይ ምን ይላል? እንግዲህ ከኖህ የውሃ ጥፋት በኋላ በዚህ ምድር የነበሩ ሰዎች ምን አደረጉ ይላል? ትልቅ ግንብ ሰሩ። እንዳንበታተን ታላቅም ህዝብ እንድንሆን ምን እናድርጋሉ? ስማችንን እናስጠራ ብለው በራሳቸው መንገድ ስማቸውን ከፍ ለማድረግ ስማቸውን ለማስጠራት ሲሰሩ እናያለን። ከዛ አሁን ደግሞ ያነበብነው ዘፍጥረት ምዕራፍ 12 2 ላይ እግዚአብሔር ደግሞ ይላል ስምን ገናና አደርጋለሁ ብሎ ይላል። እዚህ ጋር ገናና ለማድረግ ማን ነው ተስፋውን የሚሰጠው? እግዚአብሔር ነው። በዛ ቦታ ግን ማን ነው ተስፋውን ራሳቸው ገናና ለማድረግ? ራሳቸው ናቸው።
የራስ ጽድቅ ነው እዛ ጋር።
አዎ። እና ምንን ያሳየናል ስንል በእግዚአብሔር ጽድቅ መታመንና በራስ ጽድቅ ደግሞ መታመን። እነዚያ የባቢሎን ሰዎች ምልክት የሚሆኑ ለምንድን ነው? በራሳችን መንገድ ራሳችን ለማዳን ስንጥር በቃ የራሳችን ነገር የሚፈርስን ነገር ለመገንባት እንጥራለን ማለት ነው። የፈረሰን ነገር ሰው የፈረሰ ነገር ላይ ለገንባቢ ከስር መሰረቱ የፈረሰ ስለሆነ መፍረሱ አይቀርም ያ ቤት። ነገር ግን እግዚአብሔር ሲሆን ስማችንን ገናና የሚያደርገው በእኛ ውስጥ የሱን ባህሪ ሲያንጸባርቅ ፍቅሩን መልካምነቱን ታላቅነቱን በእኛ ውስጥ ይገልጻል። ያን ጊዜ ጽድቅ በእምነት እንድንመላለስ ያደርጋል ማለት ነውና ገናናነት ከስም ሳይሆን ከባህሪ ጋር የተገናኘ እንደሆነ እናያለን።
እግዚአብሔር ይባርክሽ ስለሰበራችሁ ጊዜ ስለሰጣችሁን ጊዜ እግዚአብሔር ይባርካችሁ። መልካም ሳምንት። ለሚኖራችሁ ጥያቄ ማስተያየት 0910828182 ወይም ደግሞ በመልእክት ሳጥን ቁጥራችን 145 ብትልኩልን ሁልጊዜም ዝግጁ ሆነን ለመልሶቻችሁ። እግዚአብሔር ይባርካችሁ። መልካም ሳምንት።